Naga jenne naga ansur ala khayati.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ ባጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። በኢትዮጵያ ሴት ተማሪዎች ከወንድ አቻቸው የበለጠ ትምህርታቸውን ያቋርጣሉ።
ተማሪ በጣም የማቋረጥ የሚከሰታል። ረዳት ያሉ በዛ ደግሞ የተለያዩ ሴት ጾታዊ ጥቃት የሚፈጸምባቸው ያቻ ግፊት ወላጆችም ለመላክ ችግር ይገጥማቸዋል።
ፍልሰት የሚለው ወይም ህገወጥ የሰው ዝውውር የሚባለው እንዳንድ ችግር በተለይ በወሎ አካባቢ፣ በኦሮሞ ብሔረሰብ ዞን አስተዳደር በምስራቅ ደወሎ አካባቢ እንዳንድ ትልቅ ፈታኝ ሆኖ እየመጣ ያለ ችግር ነው።
ቀደም ሲል የሰማችኋቸው በቤንሻንጉልና በአማራ አካባቢ ከ25 ዓመታት በላይ በመምህርነትና በትምህርት ባለሙያነት እያገለገሉ የሚገኙት አቶ ሙልጌታ እድሜው ገፍቶና የአማራ ክልል ትምህርት ቢሮ ኃላፊ ዶክተር ይልቃል ከፍያለን ነው።
ወደ አረብ ሀገር ለሚሄድ ነበረ ያው ዳር ሸመጥቻለሁ። እጄ ዳር ሸመጣው አልተስካም። መዛም ትዳር ውስጥ ገብቼ ነበር። ትዳር ውስጥ አልተሳካም። ያው ተለያይቻለሁ። አሁን ያው ከእናቴ ጋር ነው የምኖር።
ብርቱካን ጀምበሬ ትባላለች። በስደት ምክንያት ትምህርቷን ከ9ኛ ክፍል ያቋረጠች የባህር ዳር ከተማ ነዋሪ ናት። በዛሬው ዕለት በመላው ዓለም የተከበረውን የሴትና ሕፃናት ቀን አስመልክቶ በኢትዮጵያ የሚገኙ ሴት ተማሪዎች ትምህርታቸውን እንዲያቋርጡ በሚያስገድዷቸው ጉዳዮች ዙሪያ ሰፋ ያለ ዘገባ ይዘናል። እሁድ ጥቅምት 1 2013 ዓመተ ምህረት ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ ከምሽቱ ዝግጅት ጋር አብሬያችሁ የማመሸው ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት ከኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ የተከበራችሁ አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ዛሬ ዓለም አቀፍ የሴት ልጅ ቀን በዓለም ዙሪያ እየተከበረ ነው። ዕለቱ እየተከበረ ያለው የኮቪድ-19 ወረርሽኝ ድፍን ዓለምን እየመታ ባለበትና እርሱንም የተከተለው የምጣኔ ሀብት ድቀት የበረታ ስጋት በሆነበት ጊዜ በመሆኑ ቀጥተኛ ተጎጂ የሆኑ ሴት ልጆች ጉዳይ ትኩረት እንዲሰጠው አድርጓል። ዓለም አቀፍ የልጃገረድ ወይም የሴት ልጅ ቀን እንዲከበር የዛሬ 9 ዓመት የወሰነው የተባበሩት መንግስታት ድርጅት የዛሬውን ክብር አስመልክቶ ባወጣው መግለጫ ልጃገረዶች እንዲሁም የሚጋፈጧቸውን ችግሮች ኮሮና ቫይረስ ያስከተለው የጤና ቀውስ ያባባሳቸው መሆኑን አመልክቷል። ሴት ልጅ ላይ ችግሮች የሚበረቱት በትምህርት፣ ያለ ዕድሜ ጋብቻ፣ በቤት ውስጥ በሚፈጸም ሁከትና ጥቃት፣ በምጣኔ ሀብት ድሎች ዙሪያ ባሉ በደሎች መሆኑና እነዚህም ጥቂቶቹ መሆናቸው ተነግሯል። የመንግስታቱ ድርጅት ዕለቱን አስመልክቶ ያወጣው አሃዝ ከሁለት ወር ተኩል በኋላ በሚገባው የአውሮፓ ዓመት ውስጥ በኮቪድ-19 ምክንያት 47 ሚሊዮን ሴቶችና ልጃገረዶች ሕይወት ወደ በረታ ድህነት እንደሚገባ አሳይቷል። 435 ሚሊዮን የሚሆኑት በቀን ከ$1.90 ባነሰ ገቢ ሕይወታቸውን ለመግፋት ይገደዳሉ። የምጣኔ ሀብት መዳከምና የእድገት ማሽቆልቆል እንዲሁም ትምህርት አለማግኘት በሴት ልጅ ላይ የሚፈጸመውን ጥቃት እንደሚያበረቱት የመንግስታቱ ድርጅት አመልክቷል። ኮቪድ-19 በሴቶች ላይ የሚደርሰውን አካላዊና ጾታዊ ጥቃት በእጅጉ እንዳባባሰው ድርጅቱ አስታውቋል። በዚህ ምሽት የኢትዮጵያን ልጃገረዶች ድምፆችና ሌሎችም ዘገባዎችን የያዙ ዝግጅቶችን ይዘናል። ኢትዮጵያ ውስጥ በኮቪድ-19 ምክንያት እስከ ትናንት መስከረም 30/2013 ዓ.ም የሞተው ሰው ቁጥር 1277 መድረሱን የጤና ሚኒስቴር አስታውቋል። ከአጠቃላዩ የኮሮና ቫይረስ ተጋላጭ 83429 ሰው አሁን በኮቪድ-19 ህመም ላይ ያለው 44467 ሰው ነው። ትናንት ብቻ 6 ሰው የሞተ ሲሆን 767 ሰው በአንድ ቀን ለቫይረሱ መጋለጡ ተረጋግጧል። 239 ሰው በጽኑ ህመም ላይ ይገኛል። በመላ ሀገሪቱ ለ1,343,250 ሰው የኮሮና ቫይረስ ምርመራ ተደርጓል። በሌላ በኩል በዓለም ዙሪያ የኮሮና ቫይረስ ተጋላጭ ቁጥር ከ37 ሚሊዮን 200 ሺህ መብለጡንና ከአንድ ሚሊዮን በላይ ሰው በኮቪድ-19 መሞቱን የጃንስ ሆፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል ዛሬ አስታውቋል። ዩናይትድ ስቴትስ ባሏት 7.7 ሚሊዮን ተጋላጮች የዓለምን የኮቪድ-19 አሃዝ እየመራች መሆኗንም ማዕከሉ ያመለከተ ሲሆን ህንድ ውስጥ በተመዘገበው 7 ሚሊዮን ተጋላጭ ምክንያት ዩናይትድ ስቴትስን ልትቀድም እንደምትችል ተንብየዋል። ብራዚል 150 ሺህ የኮቪድ-19 ሞት የተመዘገበባት ሀገር መሆኗን የጤና ሚኒስቴሯ ዛሬ የገለጸ ሲሆን ብራዚልን የምትቀድማት 214 ሺህ ሰው የሞተባት ዩናይትድ ስቴትስ ብቻ ነች። የማላዊ ፕሬዚደንት ላዛሩስ ቻክዌራ ሰሞኑን ታንዛኒያን ለሶስት ቀናት ሲጎበኙ ከአቻቸው ጆን ማጉፉሊ ጋር በተገናኙ ጊዜ የአፍና የአፍንጫ መሸፈኛ ባለማድረጋቸው ከዜጎቻቸው የበረታ ነቀፌታና ውግዘት እየደረሰባቸው መሆኑን ሪፖርተራችን ላሜክ መሲና ከብላንታየር ዘግቧል። ቻኩዌራ ለአፍና አፍንጫ መሸፈኛው ያሳዩትን ቸልተኛነት አስመልክቶ ትናንት ምሽት ላይ ባደረጉት ሳምንታዊ ንግግራቸው የታንዛኒያው ማጉፉሊ በኮቪድ-19 ላይ ስላላቸው አቋም እምነቴን ለመግለጽ ነው ሲሉ ለመከላከል ሞክረዋል። ፕሬዚደንት ማጉፉሊ ታንዛኒያ ውስጥ ኮቪድ የለም፣ ስለዚህ የመከላከያ እርምጃዎችም አያስፈልጉም ብለው የሚያምኑ መሪ ናቸው። ማላዊ ውስጥ ማንም ሰው ከቤቱ ውጪ ማስክ እንዲያደርግ የሚያዝ ድንጋጌ በመኖሩ ምክንያት ደንቡን የጣሰ $15 ቅጣት ይጣልበታል። ከኮቪድ-19 እያገገሙ ያሉት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በትናንትናው ምሽት ሰፊ የፖለቲካ ዘመቻ ዋይት ሀውስ ቤተ መንግስት ውስጥ አካሂደዋል። ከዋይት ሀውሱ ክንዋኔ ጥቂት ዘግየት ብለው በፕሬዚደንቱ የጤና ሁኔታ ላይ መግለጫ የሰጡት ሐኪማቸው ዶክተር ሻን ኮንሌ ፕሬዚደንቱ ከእንግዲህ ኮሮና ቫይረስን ሊያስተላልፉ የሚችሉ ሰው እንዳልሆኑ ትናንት ጠዋት ላይ የተወሰደ ናሙና ውጤትን መሰረት አድርገው ተናግረዋል። በሜክሲኮ ባህረ ሰላጤ አካባቢ ብርቱ ጉዳት ያደረሰው ዴልታ የውቅያኖስ ማዕበል የዩናይትድ ስቴትሷን ሉዊዚያና ግዛት ትናንት በብርቱ መጥቷል። ግዛቲቱ ለተመሳሳይ ማዕበሎች በተደጋጋሚ እየተጋለጠች ሲሆን የትናንቱ በመኖሪያ ቤቶችና በተሽከርካሪዎች ላይ ጉዳት ያደረሰውና መጥለቅለቁ ቤቶችን የዋጠው ከጥቂት ሳምንታት በፊት ከመጣት በሰዓት 150 ኪሎ ሜትር ይምዘገዘግ ከነበረው ላውራ ማዕበል ገና ሳታገግም ነው። በትናንቱ ማዕበል የጠፋ ሕይወት የለም። ዩናይትድ ስቴትስ ለካታር F-35 የጦር ጀቶችን የመሸጧን ሐሳብ እስራኤል እንደምትቃወም የሀገሪቱ የመረጃ ሚኒስትር ኤሊ ኮሆን አስታወቁ። ተቃውሞው እስራኤል በአካባቢው ያላትን ወታደራዊ የበላይነት ጥያቄ ውስጥ ሊያስገባ የሚችል አንዳችም ኃይል አለመኖሩን ለማረጋገጥ እንደሆነ ተገልጿል። በሮይተርስ ዘገባ መሰረት ካታር የF-35 ጀቶቹን ግዢ ጥያቄ ያስገባቸው ባለፈው ነሐሴ በእስራኤልና በተባበሩት አረብ ኤሚሬቶች መካከል የተደረሰውን የአብርሃም ስምምነት ዩናይትድ ስቴትስ ካደራደረች በኋላ አቡዳቢ ጀቶቹን ልትገዛ የምትፈልግበትን ሁኔታ ዋሽንግተን ግምት ውስጥ እንደምታስገባ በጎን በተካሄዱ ድርድሮች ካሳወቀች በኋላ ነው። የእስራኤሉ የደህንነት ሚኒስትር ኮሆን ለሀገራቸው የጦር ኃይሎች ራዲዮ ጣቢያ ሲናገሩ ዋናው ትኩረታችን የእስራኤል ወታደራዊ የበላይነት ነው፣ አካባቢያችን ገና ስዊትዘርላንድ አልሆነም ብለዋል። የተከበራችሁ አድማጮች፣ የዜናው ሰዓት አበቃ። ዜናውን ያሰማኋችሁ ሶሎሞን አባተ ነኝ። ከዝግጅቶቻችን ጋር አብራችሁን ቆዩ። ወደ ጽዮን ልመልሳችሁ።
ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርዝ በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ጥቅምት 1 2013 ዓ.ም ምሽት ፕሮግራም ነው። አሁን ወደ መጀመሪያው ቅንብር እንዝለቅ። በኢትዮጵያ የትምህርት ተደራሽነትን ለማረጋገጥ በተደረጉ ጥረቶች ወደ ትምህርት ቤት የሚገቡ የሴት ህጻናት ቁጥር ከጊዜ ወደ ጊዜ እየጨመረ ቢሄድም አሁንም ልጃገረዶችና ሴት ተማሪዎች አስቸጋሪ በሆኑ ሁኔታዎች የሚማሩ በመሆናቸው ከወንዳቻቸው በበለጠ ትምህርታቸውን ያቋርጣሉ። ቀድሞ ከነበሩት በሴቶች ትምህርት ዙሪያ ግንዛቤ ማነስ፣ የአቅም ውስንነት፣ ያለ እድሜ ጋብቻና የመሳሰሉት ተግዳሮቶች በተጨማሪም ከቅርብ ጊዜ ወዲህ በብዛት የሚስተዋለው ህገወጥ ስደት ለሴት ተማሪዎች ትምህርት ማቋረጥ ምክንያት መሆኑን ያነጋገርናቸው መምህራንና የትምህርት ቢሮ አስተዳደሮች ያስረዳሉ። በዛሬው ዕለት እየተከበረ ያለውን ዓለም አቀፍ የሴት ህጻናት ቀን አስመልክቶ ሰመኝሽ የቆየ በኢትዮጵያ ሴት ተማሪዎች ትምህርት ተግዳሮት ዙሪያ የሚመለከታቸውን አካላት አነጋግራ ሰፋ ያለ ዘገባ አሰናድታለች። ቀጥሎ ይቀርባል።
በባህር ዳር ከተማ ቀበሌ አንድ ተብሎ በሚጠራው አካባቢ ተወልዳ ያደገችው ብርቱካን ጀንበሩ የመጀመሪያ ደረጃ ትምህርቷን ጨርሳ ወደ ሁለተኛ ደረጃ ስትሻገር ከትምህርቷ ይልቅ የሚያሳስባት የቤተሰቡ አቅም ማነስና የጽዳት ስራ እየሰራች የምታሳድጋት እናቷን ማሳረፍ የምትችልበት መንገድ ነበር። በወቅቱ 18 ዓመት እንኳን ያልሞላት ብርቱካን ወደ አረብ አገር ሄዳ እየሰራች ለእናቷ ገንዘብ መላክ እንደምትችል ስትሰማ ላፍታ ላመነታችም። እናቷ ተበድራ ባመጣችው ገንዘብ በልጅነት እድሜዋ ወደ ሳውዲ አመራች።
9ኛ ክፍል ላይ ነው ያቋረጥኩኝ። ወደ አረብ አገር ለመሄድ ነበረ ሶስትን አብረን ያስጨረስናል። አንድ 6-7 አመት ስለሆነ ብዙም አያስታውስም፣ ግን 15 ብር ያው ተዳድሬ እኔ ገንዘብ ለማግኘት ነበረ። ያው ኑሮን ሁኔታ ለማስተካከል ነበረ። ያው እጀ ደርሼ መጣሁ። አልተስካም መዛም ብርም አንድ አመት ቆይ መጥቻ አረብ ሀገር።
ብርቱካን ካሰሪዋ ጋር መስማማት ባለመቻሏ በአንድ አመት ጊዜ ውስጥ ወደ ሀገሯ ስትመለስ ባል በማግባት ኑሮን ለማሸነፍ ሞከረች፣ ግን እሱም አልተሳካም ትላለች ብርቱካን።
ትዳር ውስጥ ገብቼ ነበርም፣ ግን ምንም ለውጥ የለውም። ዙሮ ያው ተወጥን የገባው ምንም ለውጥ የለውም። ከሱ ጋር ብዙ ስምምነት የለንም። ቤት ውስጥ የትዳር ውስጥ አላተሳካም። ያው ተለያይቻለሁ። አሁን ያው ከእናቴ ጋር ነው የምኖር።
ልክ እንደ ብርቱካን በአፍላ እድሜያቸው እራሳቸውን ላደጋ አጋልጠው የቤተሰባቸውን የኑሮ ሁኔታ ለመደጎም ወደ አረብ ሀገራት የሚፈልሱ ሴት ህጻናት ቁጥር ከጊዜ ወደ ጊዜ እየጨመረ መሄዱንና ይህም ትምህርታቸውን ለሚያቋርጡ ሴት ተማሪዎች ምክንያት መሆኑን የአሜሪካ ድምጽ ያነጋገራቸው መምህራንና የትምህርት ቢሮ ኃላፊዎች ያስረዳሉ። በአማራ ክልል የትምህርት ቢሮ ኃላፊ የሆኑት ዶክተር ይልቃል ከፍያለ እንደገለጹልን በአሁኑ ሰዓት በክልሉ እንደ ያለ እድሜ ጋብቻ ከመሳሰሉት ባህላዊ ተጽዕኖዎች በበለጠ በቤተሰባቸው የኑሮ አቅም ምክንያት የሴቶች ህጻናት ፍልሰት ለትምህርት ማቋረጣቸው ዋነኛ ምክንያት እንደሆነ ያስረዳሉ።
በዋናነት አሁን ዘልቀው ሄደው የሴቶችን የኢኮኖሚ ጥገኝነት ማስወገድ የሚቻልበትን መንገድ ለመፍታት አንዱ ፈተና የሆነው ፍልሰት የሚለው ወይም ህገወጥ የሰው ዝውውር የሚባለው እንዳንድ ችግር በተለይ በወሎ አካባቢ በኦሮሞ ብሔረሰብ ዞን አስተዳደር በምስራቅ ደቡብ ወሎ አካባቢ እንዳንድ ትልቅ ፈታኝ ሆነው እየመጣ ያለ ችግር ነው።
አብዛኞቹ ሴት ህጻናት ትምህርታቸውን አቋርጠው ከሀገራቸው የሚወጡት በህገ ወጥ መንገድ በደላላ አማካኝነት ነው። ለጉዞ የሚሆን ገንዘብም ስለማይኖራቸው ነገ ልጆቹ ሰርተው ይከፍላሉ በማለት ቤተሰቦቻቸው ንብረታቸውን ሸጠው አሊያም ተበድረው ልጆቹን በብዛት ወደ አረብ ሀገር ይልኳቸዋል። በአማራ ክልል 26% የሚሆነው ህዝብ ከድህነት ወለል በታች እንደሚኖር የሚያስረዱት አቶ ይልቃል ሀገሪቱ ማህበራዊና ኢኮኖሚያዊ ችግሮችን የምትፈታበት አቅም ላይ ባለመድረሷ በአቋራጭ ገንዘብ አግኝቶ ቤተሰብን ለማገዝ የሚደረግ ጥረት ለህገ ወጥ ፍልሰት ይዳርጋል ይላሉ።
ሁለተኛ ደረጃ ትምህርት ቤት ላይ በአንጻራዊነት በክልል ደረጃ ሲታይ የሴቶች ቁጥር የበለጠ ከወንዶች። ያ ማለት ሴቶች ተወዳዳሪም ናቸው፣ በትምህርት ደረጃም እየዘለቁ መሆናቸውን የሚያሳይ ነው። ይህም ሆኖ ግን ሙሉ በሙሉ ከነበረው ጫና አንጻር ሙሉ በሙሉ አስወግደነዋል ማለት ያለ እድሜ ጋብቻ ቀርቷል፣ የህገ ወጥ የሆነ ሰዎች ዝውውር ተወግዷል ማለት አይቻልም። የማህበራዊና የኢኮኖሚያዊ ችግር ነው ወደዚህ የሚገፋቸው። በአቋራጭ የሚገኝ ራስን የሚያኖር ቤተሰብን የሚያድስ የስራ እድል አለ በተባለበት አቅጣጫ ሁሉ የመፍለስ አዝማሚያዎች ከፍተኛ ናቸው። በተለይ በዚህ አካባቢ ያሉ የእኛ ተማሪዎች የሚሄዱት በአብዛኛው አረብ ሀገር። በእርግጥ አሁን ኮሮናም ባለው እና ሀገሮችም ድንበራቸውን በመዝጋታቸው የተወሰነ የመቀነስ አዝማሚያ ቢያሳይም፣ ነገር ግን ይህን ችግር እስክንፈታ ድረስ ይቆማል ብለን አንገምት።
በሀገሪቱ ውስጥ እየተባባሰ የሄደው የተመረቁ ተማሪዎች ስራ አጥነትም ሴቶች በትምህርታቸው እንዳይገፉ እንደሚያደርጋቸው ይገለጻል። በጉዳዩ ላይ ያናገርነውና በባህር ዳር ከተማ SOS ትምህርት ቤት መምህር ሆነው ደጉ ምን አለ ከቅርብ ጊዜ ወዲህ ቁጥሩ እየጨመረ የመጣው የሴት ተማሪዎች ህገወጥ ፍልሰት ከመጣኔ ሀብት ዝቅተኛ መሆን በተጨማሪ ተመረን የትማን ደርስም ከሚል አስተሳሰብ የመጣ መሆኑን ያስረዳል።
ከፍተኛ የሆነ ሰዋትነት ሁኔታ አለ። ፈርስቲኛው ዲግሪ ይዘው ዲፕሎማ ይዘው ወደ ስራ የሚገቡ ሰዎች ቁጥር ዝቅተኛ። ስለዚህ ምንም ለምን አይነት ተጽዕኖ ፈጠረ? ይሄ ተምረን ራሳችን መለወጥ ካልቻል ለምን እንማራለን? ምን አይነት ስነ ልቦና ልጆቹ ላይ እንዲዳብር የማድረግ መንፈስ ፈጥሯል? በዚህም ምክንያት ምን ያደርጋሉ ልጆች? በቃ ባቸው ትኛውን አይነት ስራ ሰርተን ታኔ ሀብታችን ማሳደግ ይሻለናል የሚል አይነት መንፈስ አላቸው። ልጆቻችን በተለያየ መልኩ ወደ አረብ ሀገርም ኢቨን ወደ ሱዳን ወደ ምናምን ሁሉ እየሄዱ በጣም ዘግናኝ የሆነ እንትን እየተከሰተባቸው እየገጠማቸው ያሉ አሉ። ገና ኢቨን የአንደኛ ደረጃ ትምህርት ቤት ተማሪዎቹ የስምንተኛ ክፍል የሰባተኛ ክፍል ሆነው ኢቨን በእንደሱ አይነት በህገወጥ ያሉ አበሽታ ሆነ ወደ ተለያዩ ሀገሮች የመሄድ ሁኔታ አለ።
በአሁኑ ሰዓት ከእናቷ ጋር ሆና ሹሩባ በመስራት የምትተዳደረው ብርቱካን በልጅነት የሞከረችው የመጀመሪያው የሳውዲ ጉዞዋ ባይሳካላትም ቤተሰቧ ካለበት የኢኮኖሚ ችግር አንጻር አሁንም ወደ አረብ ሀገር ሄዳ ገንዘብ ማግኘት መርጣለው ትላለች።
ያው ቤተሰብ መርዳት ስትይ መታረዩ ነገር ስለሌለ ያው ትኩረቱም ወደ ስራ ይሆናል፣ ገንዘብ ለማግኘት ይሆናል። ገንዘብ መልስ ደግሞ ያው ወደ ትምህርቱም ብዙም ትኩረት ስለማሰጩ ብትማርም ይሄስ ላይ ይቀበል ይችላል። ትኩረት እንዳታረጊ ትችያለሽ ወደ ትምህርት ስራማ እዛ ነው። እዚህ ምንም አይነት አስተያየ አስተሪ እዛ ግን ጠንካራ ብለሽ የመስራት ማላማማልሽም ምን ላረግ ነው የሄድኩኝ ብለሽ ያንን ነገር ታስቢያለሽ ትሰሪያለሽ።
ከህገ ወጥ ፍልሰት በተጨማሪ ታዳጊ ህጻናት በጾታቸው ምክንያት ሲደርስባቸው ይኖረው የኃይል ጥቃት፣ ያለእድሜ ጋብቻና የመሳሰሉት ጎጂ ልማዳዊ ድርጊቶች በተለይ በገጠሪቱ የኢትዮጵያ ክፍሎች አሁንም እንደቀጠሉ ናቸው። ሰሜን ሸዋ መርሃቤቴ ውስጥ ለሚ ተብላ በምትጠራ መንደር ተወልዳ ያደገችው ሃና ደቹ ገና በለጋ እድሜዋ የአራተኛ ክፍል ተማሪ ያለች ይህን አይነቱን ያለእድሜ ጋብቻ ለማምለጥ አዲስ አበባ የምትኖር አክስቷን ለምና በመምጣቷ ዛሬ 9ኛ ክፍል ደርሳለች። ለሚቀርታ ትማር የነበረችው ታናሽ እህቷ ግን በ15 ዓመቷ ከ8ኛ ክፍል አቋርጣ በቅርቡ ልታገባ ቤተሰቦቿ እየተዘጋጁ መሆናቸውን ሃና በሐዘን ትናገራለች።
15 ዓመቷ ከ8ኛ ክፍል ነበረች ያቋረጠችበት ምክንያት ልታገባ ስለሆነ ቤተሰብ አግቢ ብለውት ነው። ገበሬ ነው የምታገበው። በጣም ያዘንኩት ምክንያቱም እኔ እህቴ ተምራ ጥሩ ደረጃ እንድደርስ ነው የምፈልገው። ቤተሰብን ብጠይቅ እናቴን አናግዛት ነበረ እንዲ ያሉ እነሱ እዛ ሆኖ ይድሩ ነበረ። ምክንያቱም እዛ እስከ 15 ዓመት ድረስ ያሉት ህጻናቶች ያገባሉ።
በቤንሻንጉል ጉምዝ በድባቅና ዳንጉር ወረዳዎች ከ25 ዓመታት በላይ በትምህርት ባለሙያነት ያገለገሉትና በአሁኑ ሰዓት በባህር ዳር ከተማ አስተዳደር መሸንቲ አንደኛ ደረጃ ትምህርት ቤት ርዕሰ መምህር የሆኑት አቶ ሙልጌታ አድሜው ገፍቶ በቤኒሻንጉልና በአማራ ክልል ያሉትን የሴት ተማሪዎች ችግር አነጻጽረው እንዲህ ያስረዳሉ።
በሰራውበት አካባቢ በተለይ በቤኒሻንጉል ጉሙዝ ክልል በአካባቢ ያሉ ጎጂ ልማዳዊ ድርጊቶች አሉ። አንደኛ በለውጥ ጋብቻ አለ። በባህዘር ጉሙዝ ባህል መሰረት ሴቶችና ወንዶች እየለወጡ ለጋብቻ የሚያደርጉት ሁኔታ ስላለ እነዛ ከትምህርት እንዲያቋርጡ ያደርጓቸዋል። በዚህ ምክንያት ከፍተኛ ተማሪዎች አቋራጭ ይበዛል። በሴቶች በተለይ በቤኒሻንጉል ጉሙዝ በነበሩበት በዳንጉር ወረዳ አሁን ወደ ባህር ዳር ከተማ ስመጣ ግን ከተማ አስተዳደር የሰውም የግንዛቤ መጠኑ የጨመረ በመሆኑ ባህር ዳር ላይ የተሻለ ነው ያየው። ስለዚህ በአንድ ዓመት አንደኛ ተሳትፏቸው 50-50 ማለት ይቻላል። በትምህርት ቤታችን ውስጥ ያንዛ ደረጃ ትምህርት ቤት 1000 ተማሪዎች ወደ ሴቶች ናቸው፣ 1020 ምናምን ወንዶች ናቸው። እና ሲታይ በንጽጽር በአማራ ክልል ባህር ዳር አካባቢ ዙሪያ ያለው የተሻለ ነገር አለ። ነገር ግን አሁን ያለ ድሚያቸው አቸው ልጆች የመዳር ባህል አለ። እኛም እንደሰት ባለፈ ዓመት አንዲቱ ወላጅ ታዋይተን ጋብቻው እንዲቆዩ ያደረግንበት ሁኔታ አለ። እና 16-17 ዓመት አልወላጅ ተብለው በበዳር በተለያዩ ምክንያት በህግም አካል እንዳይጠይቁ ሌላ ሰዎች በማድረግ የመዳር ሁኔታ ይታያሉ በባህር ዳር ዙሪያ።
አቶ ሙሉጌታ እንደገለጹልን በቤኒሻንጉል ጉምዝ እሳቸው መምህር ሆነው ባገለገሉባቸው አካባቢዎች የአንደኛ ደረጃ ትምህርት ተቋማት ከ15 ወደ 50 ከፍ እንዲሉ ቢደረግም የሁለተኛ ደረጃ ተቋማት ግን 3 ብቻ በመሆናቸውና በቅርብ ርቀትም ላይ ስለማይገኙ ሴት ተማሪዎች ትምህርታቸውን ለማቋረጥ ይገደዳሉ።
በቤንሻንጉል ቀደም ሲል እንዳልኩሽ አንደኛ ከአንድ እስከ አራት ያለው ሴቶች በዛ ሲሉ አምስት ከስምንት ያሉት ትምህርት ቤቶች ደግሞ በስታንዳርድ መሰረት ርቀት ተይዞ አይከፈቱም። ስለማይከፈቱ ብዙ ጊዜ ቢያንስ የሶስት ሰዓት እንዴት ተጉዞ ግንባሩ ይገባል ወይም ቤት ተከራይቶ ወደዛ የመማር ሁኔታ አለ ቤንሻንጉል ላይ እና ከዛ አንጻር ተማሪዎች በጣም የማቋረጥ የሚከሰታል። ረዳት ያሉ በዛ ደግሞ የተለያዩ ሴት ጾታዊ ጥቃት ስለሚፈጸምባቸው ወላጆች ወደ መላክ ችግር ይገጥማቸዋል። ወደ ደሴት እየሳብ ስለሚሄዱ በአንድ ያክ መጠራት ከፍተኛ ቁጥር ይገባል። እስከ አራት ከፍተኛ ቁጥር ይገኛል። ከአምስት ከስምንት ደግሞ ቀንሶ ይገኛል። ወደ ሀይ ስኩል ሴትም እየሳሳ 20% አካባቢ ነው በተሳትፎ ስንለካቸው።
በቤኒሻንጉል ጉምዝ ዳንጉር ወረዳ በሴት ተማሪዎች ላይ የሚደርሰውን ጾታዊ ጥቃት ለመቀነስና በርቀት ምክንያት ትምህርታቸውን እንዳያቋርጡ ለማገዝ የአዳሪ ትምህርት ቤቶች ለማቋቋም ጥረት እንደተደረገ አቶ ሙልጌታ ይገልጻሉ። ነገር ግን ያለው ችግር ህብረተሰቡ ለሴቶች ትምህርት ካለው ግንዛቤ ማነስ ጋር ተዳምሮ ችግሩን ሙሉ ለሙሉ መፍታት አልቻለም።
በዚህም ሲል ክልሉ ራሱ እንዲሁም አንድ የሴቶች አዳሪ ትምህርት ቤት ያቋቋመዋል በግልገል በለስ ከተማ። እንዲሁም አሁን ደግሞ ሌላ ከእንግሊዝ ሀገር መንግስት የተፈቀደ ሴቶችን በአዳሪ ሙሉ ነዛ ይዞ ወጣቸው ይዞ የሚያስተምርም የተቋቋመ ድርጅት አለን። በተለይዘ የሴቶች ጫና አለ። ወደ ሀይስኩልም የማይደርስበት ሁኔታ አለ። የስራ ጫና አለ። ከዛ ነጻ ሆነው እንዲማሩ በሚል ሁለት አዳሪ ትምህርት ቤቶችም የተቋቋሙበት ሁኔታ ነው ያለው።
በአካባቢያቸው የትምህርት ተቋም ባለመኖሩ ከከተማቸው ርቀው ለመኖር የሚገደዱ ሴት ተማሪዎች ከሚደርስባቸው ጾታዊ ትንኮሳ በተጨማሪ በትንሽ ነገር በመታለል ያላሰቡት ኑሮ ውስጥ እንደሚገቡም በባህር ዳር ኤስኦኤስ አስተማሪ የሆነው ደጉ ያስረዳል።
ልጆቹ ገና ቲኒጀሮች ናቸው። በስነ ልቦና ያህል የዳበሩ አይደለም። የከተማን ህይወት በደንብ ያለመዱ ሲሆኑ እና እዚህ ጋር በሚፈጠሩ ትንኮሳዎች ብዙ ችግሮች ይፈጠሩባቸዋል። እሱ አንዱ ችግር ነው። አሁን ትልቁ ችግር ብዬ ማስበው የከተማውን ህይወትን እነሱ ያደጉበትን ህይወት መላመድ እንትን ስለሚላቸው በቀላል በትንሽ ነገር እየተታለሉ ወደ ሌላ አይነት ህይወት እንዲገቡና ወደ ትምህርቱን ማቋረጥ ያልተፈለገ እርግዝና ለምንም ተዳርገው ትምህርታቸውን እንዲያቋርጡ የሆነበት ሂደት ይፈጠራል።
ደጉን ሌላው የሚያሳስበው ከቅርብ ጊዜ ወዲህ በከፍተኛ የትምህርት ተቋማት ውስጥ ተማሪዎች ላይ የሚደርሱ ችግሮች ናቸው። እነዚህ ችግሮች ወላጆች በተለይ በተለያዩ ክልሎች ያሉ ዩኒቨርሲቲዎች ውስጥ የሚመደቡ ሴት ልጆቻቸውን ለመላክ እንዲፈሩ እንደሚያደርጋቸው፣ ከቅርብ ጊዜ ወዲህም በዚህ ምክንያት ትምህርታቸውን የሚያቋርጡ ሴት ተማሪዎች እየተበራከቱ መምጣታቸውን ደጉ ይገልጻል።
አሁን በተለይ በዚህ 2-3-4 ዓመት አካባቢ የመጡ አንዳንድ ችግሮች አሉ። ተማሪዎች አሁን በተለይ ወደ ሀይ ስኩል ላይ ሲደርሱ የትኛው ዩኒቨርሲቲ ገብቼ ነው መማር የሚል ስጋት አላቸው። ከአካባቢያቸው ወደ አለ ዩኒቨርሲቲ ሲጀመር ሲመደቡ ያለ መሄድ አዝማሚያ ይታያል። ብዙዎቹ መንግስት አሁን ትልቅ ስራ የሚጠብቀው ከፍተኛ ትምህርት ላይ ያለውን የመረጋጋትና ትምህርቱ በአግባቡ መሰጠት ማስቻል የመጀመሪያ ስራው መሆን መቻል ያለበት ነው። ምክንያቱም እዚያ ድረስ ደርሰውም እጅ እንደዚህ አይነት ችግር ይደርስብኛል የሚል ስጋት እየገጠማቸው አሁን እያቋረጡ ያሉ ልጆች አሉ።
በኦሮሚያ ክልልም የሴት ተማሪዎችን የትምህርት ተግዳሮት ሁኔታ ለማወቅ ያናገርናቸው የነቀምቴ ከተማ የትምህርት ቤቶች ጽህፈት ቤት ኃላፊ አቶ አሸናፊ ከበደ ሁንዴሳ በበኩላቸው በከተማው ያለዕድሜ ጋብቻና ሌሎች ባህላዊ ተጽዕኖች በአንጻራዊነት ዝቅተኛ መሆናቸውንና ትምህርታቸውን የሚያቋርጡ ሴት ተማሪዎች ቁጥር 1.3% ብቻ መሆኑን ነግረውናል።
የተሻለ ነው። ወደ ገጠር ከተማ የገጠር አካባቢ ላይ ያለው ያላቻ ጋብቻው ያለ እድሜ ጋብቻ የሚባለው ነገር በብዛት አይታየም። በፐርሰንት ራሱ ሲታይ ወደ 2-1% ቢሆን ነው የተሻለ ነው። በአካባቢ በብዛትም ባይሆን ወደ ውጭ ሀገር ተታለ የሚሄዱ ተማሪዎች ሊኖሩ ይችላሉ። ወጪው ሳይሳካላቸው ምንም ሳይሰሩ ራሱ መንገድ ላይ ደርሶ የሚመለሱ አሉ። እዛም ደርሶ ሳይሳካላቸው ወደ ሀገር ቤት ለመመለስም ገንዘብ ቸግሯቸው እዛ ሲሰቃዩ ይታያል። እኛ አካባቢ በብዛት አይታይም፣ አልፎ አልፎ አለ ማለት ነው።
በአሁኑ ወቅት ኢትዮጵያን ጨምሮ በዓለም ዙሪያ በተከሰተው የኮሮና ቫይረስ ወረርሽኝ ምክንያት ትምህርት ቤቶች በመዘጋታቸው በሴት ህጻናት ላይ የሚደርሱ ጾታዊ ጥቃቶች፣ ያለዕድሜ ጋብቻና የቤት ውስጥ ስራ ጫና በከፍተኛ ሁኔታ እየጨመሩ መሆኑን የተለያዩ መረጃዎች አመልክተዋል። ለወትሮ በሴት ተማሪዎች ዙሪያ የሚደርሱ ችግሮችን በቅርበት የሚከታተሉትና የመረጃ ምንጭ ሆነው የሚያገለግሉት ትምህርት ቤቶች በመዘጋታቸው ግን በአሁኑ ሰዓት ሴት ህጻናት ላይ የደረሱ ያሉ ተግዳሮቶችን ለመከታተል የበለጠ አዳጋች እንደሆነ የትምህርት ባለሙያዎቹ አስረድተዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ስመኝሽ የቆየ ለዘገባው እናመሰግናለን። ከዚሁ ርዕስ አንወጣ የወሎ ዘጋቢያችን መስፍን አራጌ በደሴና በኮምቦልቻ ከሚገኙ ተማሪዎች ጋር ቆይታ አድርጓል።
ዩኔስኮ በየአመቱ ጥቅምት 1 የልጃገረዶች ቀን ሆኖ እንዲከበር ከወሰነ 9 አመታት ተቆጠሩ። አስተያየታቸው ለአሜሪካ ድምጽ የሰጡን ስቶች አፕሪል ዘፉል የተባለውን የማሞኛ ለት ሳይቀር በአለም ላይ ይከበራሉ አሊያም ታስበው ይወላሉ የሚሏቸውን ህዝባዊ በዓላት በዝርዝር ሲገልጹ የልጃገረዶች ቀን ስለመኖሩ ግን እርግጠኛ አልነበሩም።
ስለዚህ ባት የማቀው ነገር ይተንቻላቅም ተዛሬ
በስከዛሬው እንደምናቀው ማርች 8 ያው ይከበራል።
ማርች 8 የሴቶች ቀን ነው።
ከማርች 8 ውጭ የምናቀው የለም።
ያው እንደሚከበር አይዲያው አለ ግን ኤግዛክት ቀኑን ብዙ አላቀውም።
እነሱ እንደ ወጣት ተስፋም ስጋትም አላቸው። እንደ ሴት እድልም ፈተናም ያጋጥማቸዋል። እንደ ልጃገረድ መደላደልም መሰናክልም ከፊታቸው ተጋርጧል።
ስሜ ጸጋ ሙጪ ይባላል። የምኖረው ደቡብ ወሎ ውስጥ ኮምቦልቻ። የትምህርት ደረጃ አንደኛ ዓመት የነርሲንግ ተማሪ ነኝ። ለምሳሌ አሁን ከጉልበት ብዝበዛ አንጻር ስንል አብዛኛውን የቤተሰብ ኃላፊነቶች ያሉት የሴቶች ጫንቃ ላይ ነው። ከቤት ጽዳት ጀምሮ ምግብ፣ ቤተሰብን ኮንትሮል ከማድረግ ትልቅ ልጅ ከሆነች ደግሞ ከሷ በታች ያሉ ልጆችን የማሳደግ ኃላፊነት ከእናት እኩል ማለት ይቻላል ያለው ኃላፊነት ሴቶች ላይ ነው ያለው ብዬ ነው የማስበው።
ሰላማዊት ፍቅር እባላለሁ። ነዲሴ ከተማ ነዋሪ ነኝ እና ደግሞ በሆጤ አጠቃላይ ሁለተኛ ደረጃ እና ፕሪፓራቶሪ ትምህርት ቤት ነው የምማረው። የአስራሁለተኛ ክፍል ተማሪ ነኝ።
እንዳንቺ አይነቱ ወጣቶችን ወደ ስኬት እንዳይሸጋገሩ የሚያደርጋቸው ተጽዕኖ ወይም እንቅፋት ምንድን ነው ብለሽ ታስቢያለሽ?
አብዛኛውን ጊዜ ያቻ ግፊት ተጽዕኖ ያደርጋል ብዬ አስባለሁ። አንዳንድ ጊዜ ከጓደኞች ጋር ለመመሳሰል ወይ ደግሞ ፋራ ላለመባል የማይሆኑ ነገሮችን አበል ታደርግ ትችላለህ። አሁን ለምሳሌ አንዳንድ ልጆች መጠጥ ቤት ሊገቡ ይችላሉ። ያኔ ለመመሳሰል እየተባለ አንድ ሁለት የሚጠጣ ምናምን ልጠጣ ትችላለህ። ወይ ደግሞ ጫት ከያዙ ከቃም ምናምን ተመሳሰል ሲሉ አብረን ሊያን ነገር ልታደርግ ትችላለህ። ብቻ የማይሆኑ ቦታዎች አብረን እንገባለን ለመመሳሰል እያደረግን እናደርጋለን። ያ ደግሞ ትልቅ ተጽዕኖ አለው።
ሳኒያ ብልተመድ ይባላል። የምኖረው ደሴ አካባቢ ነው። ትምህርት ነው የምማረው። ሶሻል ብሉዞች አሉ። ማህበራዊ አስተሳሰቦች ማለት በጣም ትልቅ ተጽዕኖ ያሳድራል። ብዙ ጊዜ ወንድ ነው የበላይ አድርጎ ማሰብ፣ ሴት ልጅ ብዙ ነገር አቺቭ አታረግም ሰክሰስ ላይ አትነስም ብሎ ማሰብ ይመስለኛል። እና ብዙ ማህበረሰብ እንደዚህ እያሰበም ለልጆችም እንደዚህ እንትን እያለ ስለሚያሳድጋቸው ሴቶች ልጆች በራሳቸው የመተማመን እንትን አይኖራቸውም፣ አቢሊቲ አይኖራቸውም።
ከቤተሰብ ከጓደኛ ጀምሮ የራሷን አቅም እንዳስታወቃ የሚያደርጓት ብዙ አባባሎች ልትባል፣ በቃ ቤት ውስጥ ሆና ስራ እንድትሰራ ብቻ ፑሽ የምትደረገው ነገር ይኖራል። ለምሳሌ አንዲት ልጅ ዘፋኝ መሆን ልትፈልግ ትችላለች፣ ኦር ሞዴል ለመሆን ልትፈልግ ትችላለች። ያን ነገር ወጥታ ላሳይ ብትል ሌላ ስም ነው የሚወጣላት። አሁን በእኛ አካባቢ ላይ ሳይ ማለት እነዚህ ችግሮች የራሷን ያላትን አቅም ያላትን ችሎታ እንዳታወጣ ያደርጋታል።
በተለይ ኮቪድን እና ኮቪድን መሰል ዓለም አቀፍ የጤና ስጋቶች በልጃገረዶች ላይ የሚያሳድሩት ተጽዕኖ ቀላል አለመሆኑን ይናገራሉ።
በሚዲያው የምንሰማቸው በማህበረሰባቸው የምንሰማቸው ብዙ ችግሮች አሉ። አሁን በተለይ በከረንትሊ በዚህ ሰዓት ያለው ችግር ኮሮና ምክንያት ብዙ ሴቶች ቤት ውስጥ ነው ያሉት። ቤተሰቦቻቸው ኢቨን የመደፈር ችግር አለ። እንዲሁም በውጭ እነዚህ ረሱ አንዲት ሴት አላማዋን ወይም ታርጌቷን ተክሲድ እንዳታደርግ በጣም ችግሮች ይኖርባታል።
የሴቶችን የህጻናትንና የልጃገረዶችን ጉዳይ ጉዳያቸው አድርገዋል ተብለው የተቋቋሙ መንግስታዊም ሆኑ መንግስታዊ ያልሆኑ ተቋማት በቢሮክራሲ አጥር ከመታጠር ባለፈ ሸክማችንን የሚያቀል ስጋታችንን የሚያርቅ ስራ እየሰሩ አይደሉም ይላሉ ወጣቶቹ። እንዲህ አይነት በዓላትን በውድ ሆቴሎች ተሰባስቦ ማክበር ሳይሆን መሬት ወርዶ እውነታውን መገንዘብ እንደሚያስፈልግ ጭምር በማሳሰብ
በዚህ ጉዳይ ላይ ሰርተዋል ብዬ ማለት አልችልም። ምክንያቱም አንዳንድ ጊዜ በስብሰባ ምናምን ይቀራል። እታች ድረስ ወርዶ የሚሰሩ ጥቂት ድርጅቶች ሊኖሩ ይችላሉ። ግን ደግሞ በዛው ልክ ስብሰባ አድርገው እዛው የሚጨርሱም አሉ። ግን በስርዓቱ ውስጥ ገብተው ይሄ ነገር እንዲፈታ የሚያደርጉ የለም።
ችግሩ ያለበት ቦታ ላይ አይደለም እየተሰራ ያለው ብዬ አስባለሁ። ማለት አሁን ብዙ ፈጽኖች አሉ። ወደ ታች ወርደን ስናይ ለምሳሌ ከጉልበት ብዝበዛ አንጻር ሴቶች በጣም ቤት ውስጥ ብዙ ስራዎች ይበዛሉ። ከሴትነታቸው አንጻር ጋር የሚደርሱባቸው ደግሞ የተለያዩ ችግሮችም አሉ። እነዛ ሁላ ችግሮች አሉ።
የተሻለን ነገር ለማየት ዛሬን በተሻለ አስተሳሰብ መገንባት እንደሚያስፈልግ ይጠቁማሉ። እናም ተምሮ መለወጥ ተወዳድሮ ማሸነፍ እንደሚችሉ ለማሳየት የሚያስፈልገው ምትሃት ሳይሆን ቅን አስተሳሰብና እውነተኛ ተግባር ብቻ ነው የሚል አቋም አላቸው።
ሴቶች ልጆች ራሳቸውን ጠንካራ ማድረግ እንዳለባቸው ሞቲቬሽናሊስቶች መስጠት ፈልጋለሁ። በተቻለ
የማነቃቂያ ንግግር ማለትሽ ነው?
የማነቃቂያ ንግግር ማድረግ ፈልጋለሁ እና ሴቶች በራሳቸው መቆም ይችላሉ እና ደግሞ እነዚህ ያቻ ግፊቶችን እንዴት መቋቋም እንዳለባቸው ያ እኛም በትምህርት ቤታችን ደረጃ እናስተምራለን። ግን ደግሞ ከዛ ባለፈ መልኩ ብንሰራ ደስ ይለኛል።
አሁን በኮሮና ኬዝ ምንም ትምህርት የለም። ለምሳሌ አሁን እንደ ራሴ ሳይ አሁን ስራ ገብቼ ስራ እየሰራሁ ነው። ለምሳሌ ምክንያቱም ቤት መቀመጡ በጣም ይሰለቻል እና ከሐምሌ በኋላ ላይ እነዚህ ለእኔ የሚሆኑ ስራዎችን ፈልጌ እኔ ለምሳሌ ፓርክ ውስጥ ገብቼ እየሰራሁ ነው። አሁን ኢንዱስትሪያል ፓርክ ውስጥ ምክንያቱም ክላስ እስኪጀመር አንድ በገንዘብ ራሴ እንደግፋለሁ፣ ሁለት ደግሞ ቢያንስ ገብቼ የምወጣበት ልምድ የምቀስምበት አጋጣሚ ያለ ሰው ጋር ስተዋወቃለሁ። እነዚህ አይነት እንትንን ወጣት ቢያስብ በቤት ውስጥ የሚሰሩ ብዙ ስራዎችን መስራት ቢችሉ ቢያንስ ከጎጂ ነገሮች መውጣት የሚችሉበት ሲትዌሽን ይፈጠር ነበር ብዬ አስባለሁ።
ሁሉም ድርጅቶች ወይም ሴቶችን የሚረዱ ልጃገረዶችን ሁሉ የሚረዱ ድርጅቶች ታች ድረስ ወርደው ቢሰሩ ለወጣቱ፣ ለተማሪዎች፣ ለእኛ የሚያስፈልጉትን ነገሮች ምክር በተለይ አሁን እኛ ወደ መጥፎ ነገሮች ቅርብ ነን ብቻ እንደዚህ ፕሮግራም የተዘጋጀ ብንመከር ለተጎዱ ሴቶች መውጣት ላለባቸው ችሎታ ያላቸውን ሴቶች በየችሎታቸው እንዲያበረታቱ ቢሰሩ ብዬ አስባለሁ።
በዓለም ዙሪያ የሚገኙ ሴቶች የሚደርስባቸውን ጾታዊ አድሎ ለማስወገድ ግንዛቤ ማጎልበትንና ተጠቃሚነታቸውን ማረጋገጥ እሳቤ አድርጎ እውን የሆነው የልጃገረዶች ቀን ዘንድሮ ድምጼ ለመጪው እኩል ዘመን በሚል መሪ ቃል ይከበራል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን እናመሰግናለን። አዲስ ቸኮል ደግሞ በድሬዳዋ ከተማ የሚገኙ ሁለት ሴት ተማሪዎችን አነጋግሯቸዋል።
ስሜ ኤልሳ ባሳዝን ይባላል። የ12ኛ ክፍል ተማሪ ነኝ። እስካሁን ስማር ብዙም ማለት ደካማ በማይባል መካከለኛ በሚባል ተማሪዎች ውስጥ ነኝ።
እስከ ስንቶች ነበር ደረጃ?
ከ1-10።
ወደፊት ምን ማድረግ ምን መሆን ነው የምትፈልጊው?
አላማዬ ትምህርቴን ጨርሼ ዩኒቨርሲቲ ገብቼ ጥሩ ውጤት አምጥቼ ማለት ነው ማለትና መማርና መጨረስ ነው ፈልገው በአካውንታንት።
ይህን ህልምሽ እንዳታሳኪ ችግር አለብሽ? እስኪ ምን አለ እስኪ ነገር።
ያ የኢኮኖሚ ችግር አለብኝ ማለት ራሴን በራሴ ነው እያስተዳደርኩና እየተማርኩ ያለሁት። እስካሁን አልተመዘገብኩም ማለት ያው ገና ያን ወይ ኤክስቴንሽን ለመጀመር ወይም ደግሞ የማታ ለመጀመር ማለት ነው ሀሳብ ላይ ነኝ። ብቻ እንትራላልኩ አስቤ ያጨረስኩ።
የማታ መማር የፈለግሽው ለምንድን ነው?
ከትምህርቴ ጋር ማለት ራሴን በራሴ እያስተዳደርኩ እንደሆነ ነገር ያለው ያው ከስራው ጋር ስላልተማቻቸኝ ነው።
ተማርሽ ስራ መስራት የምችልበት አመቺ ሁኔታ የለም ማለት ነው?
እንግዲህ እስካሁን ምን ነገር የለም።
ካገኘሽ የቀን ተማሪ ያለሽ፣ ካላገኘሽ የማታ ተማሪ ትሆኛለሽ ማለት
ነው? እንደዛ ነው።
የማታና የቀን ወደ ዩኒቨርሲቲ መግቢያ ውጤቱ አንድ አይነት ነው?
ያው አይደለም፣ አንድ አይነት ውጤት አይደለም፣ ግን ያው ከችግር አንጻር ነው።
እሺ፣ ስሜ ሶስና እባላለሁ። 10ኛ ክፍል ተማሪ ነኝ። የምማረው ማርያም ሰፈር ነው። አሁን በኮሮና ምክንያት ትምህርት ስለዘጋ አሁን ልንጀምር ዝግጅት ላይ ነው።
አሁን ተመዝግበሻል ለመማር?
አዎ ተመዝግበል።
ደብተር፣ ዩኒፎርም ምናምን አሟልተሻል? አሁን 10ኛ ክፍል ተማሪ ነች። ከዚህ በኋላ ምን መድረስ ነው የምትፈልጊው? ምን ማሳቅ የት ቦታ መድረስ ነው የምትፈልጊው?
ያው በቃ ጥሩ ቦታ ደርሼ ለሀገሬም ሆነ ለቤተሰቦቼ ጥሩ ነገር ማድረግ ነው ፈልገው።
ምን መሆን ትፈልጊያለሽ? እስኪ
ኢንጂነር
አሁን ኢንጂነር ለመሆን የመሆን ፍላጎት አለሽ? እዛ ይህን ነገር ለማሳካት ምን እንቅፋት ሊሆንብኝ ይችላል ብለሽ ታስቢያለሽ አንቺ?
አይ እስካሁን ምንም እንቅፋት የሆነብኝ ነገር የለም። ከአሁን በኋላ ከሆነ ነው እንጂ።
ዘጋቢዎቻችንን በልጃገረዶችና ሴት ተማሪዎች ዙሪያ ስላጠናቀሩት ዘገባ እናመሰግናለን። አድማጮች፣ ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክና በትዊተር አት ቪኦኤ አማሪክ ብላችሁ ተከተሉን፣ ተነጋገሩ። ኢንስታግራምና ዩቲዩብ ላይም ታገኙናላችሁ። አፓችንን ከፕሌይ ስቶርና ከአፕ ስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭ
ስትጭኑ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ወደ ተከታዩ ዝግጅት ላሻግራችሁ። ሰሞኑን የተጀመረው የኢትዮጵያ መንግስትና የምክር ቤቶች 6ኛ ዓመት የሥራ ዘመን ህጋዊም ህገ መንግስታዊም ነው ይላሉ አንጋፋ የህግ ባለሙያዎች። የስልጣን ዘመኑ የተራዘመበትን ሂደትና በፌዴሬሽን ምክር ቤት የተደረሰበትን ውሳኔ ያስታወሱት እነዚህ የህገ መንግስት ባለሙያዎች የተቋማትን ውሳኔ ማክበር እንደሚገባም ተናግረዋል። ባለሙያዎቹ በአዲስ አበባ ዩኒቨርሲቲ የህገ መንግስት ህግ መምህርና ተመራማሪ ዶክተር ጌታቸው አሰፋና የህግ ባለሙያው ኤርሚያስ የማነብራህን ናቸው። ያነጋገራቸው እስክንድር ፍሬው ነው።
የመስከረም የመጨረሻው ሰኞ እነሆ ሌላ የምክር ቤት የመክፈቻ ስነ ስርዓት አስተናግዷል። በህገ መንግስቱ አንቀጽ 58 መሰረት ግን ደግሞ ይህ 6ኛ ዓመት የሥራ ዘመን ነው። ባለፈው መጋቢት ነበር የኢትዮጵያ ብሔራዊ ምርጫ ቦርድ በኮሮና ወረርሽኝ ምክንያት ምርጫውን በተያዘው የጊዜ ሰሌዳ ማካሄድ እንደማይችል ያስታወቀው። በዚያ መነሻነትም በህዝብ ተወካዮችና በፌዴሬሽን ምክር ቤቶች ብሎም በህገ መንግስት ጉዳዮች አጣሪ ጉባኤ የቀጠሉ ሂደቶች ነበሩ። በህገ መንግስት ትርጉም የተደረሰበት ድምዳሜም ነው አሁን በስልጣን ላይ ያለው መንግስትና ምክር ቤቶቹ ምርጫ እስኪካሄድ ድረስ በስራ ላይ እንዲቆዩ ያደረገው። በአዲስ አበባ ዩኒቨርሲቲ የህግ መምህርና ተመራማሪ የሆኑት የህገ መንግስታዊ ህግ ባለሙያ ዶክተር ጌታቸው አሰፋ 6ኛው ዓመትም እንደቀደሙት ዓመታት ህጋዊ መሰረት ያለው መሆኑን ያብራራሉ።
ከህግ አኳያ ቀደም ሲል የነበረው በየአምስት ዓመቱ ይካሄዳል የሚለው ሁኔታ አስቸጋሪ ሁኔታ ሲገጥምና ምርጫ ማካሄድ በማይቻልበት ጊዜ፣ ለምሳሌ በዓለም አቀፍ ወረርሽኝ፣ በኢትዮጵያ ህገ መንግስትም ወረርሽኝ አስቸኳይ ጊዜ አዋጅን ማወጅ ምክንያት ሊሆን ይችላል ተብሎ በዛው መልክ የተካሄደ መሆኑ እንግዲህ የሚታወስ ነው። እንደዚህ አይነት ሁኔታ ሲገጥም ምርጫውን በጊዜ ባይካሄድ ምን ይሆናል የሚለው አሁን በህገ መንግስት ተርጓሚው ትርጉም ተሰጥቶበታል በፌዴሬሽን ምክር ቤት እና ስለዚህ ከህግና ከህገ መንግስት አኳያ ይሄ 6ኛው ዓመት በእንደዚህ በተለዩ ሁኔታዎችና አጋጣሚዎች ከናወን እንደሚችል አሁንም ብቻ ሳይሆን ወደፊትም ይሄ ህገ መንግስት በስራ ላይ እስካለ ድረስ በዚህ በምርጫ በሚካሄድበት ዘመን አመት የሚፈጠሩ የአስቸኳይ ጊዜ አዋጅን የግድ የሚሉ ነገሮች ሲከሰቱ ምርጫ ሳይካሄድ የነበረው መንግስት እና የነበረው ምክር ቤት በስራ ላይ ቀጥሎ ምርጫ እስኪፈጸም ድረስ ሊራዘም እንደሚችል ይሄ የተሰጠው ትርጉም የህገ መንግስቱ አካል ሆኖ የሚያገለግል ነው። ስለዚህ ከህግና ከህገ መንግስት አኳያ ስናየው ይሄ 6ኛው አመት ከ5ኛው አመት የሚለየው ነገር የለም ማለት ነው። ምክንያቱም በህገ መንግስቱ የነበረው ክፍተት እና የሚያስፈልገው ትርጉም በህገ መንግስት ተርጓሚው ትርጉም ስለተሰጠው የህገ መንግስት ተርጓሚ ትርጉም ደግሞ ህገ መንግስት ክፍተትን በመሙላት እንደ ህገ መንግስት ማሻሻያ ወይም እንደ ህገ መንግስት ውስጥ በግልጽ እንደተደነገገ ድንጋጌ መታየት የሚችል ነው።
እዚህ ላይ ዶክተር ጌታቸው እንግዲህ የነዛ ሂደቶች ውጤት የሆነውን መንግስትን ለ6ኛ ዓመት የሚያስቀጥለውን ውሳኔ የማይቀበሉ አካላት አሉና ያለውን መንግስትና ምክር ቤቶች ስልጣን ለማስቀጠል ህጋዊ መሰረት የለውም የሚሉ አስተያየቶች በብዛት እየተደመጡ ያሉት ፖለቲካዊ ይዘት ያላቸው አስተያየቶች ናቸው ወይስ ባለሙያዎች ናቸው? የትኛው ያመዝናል እርስዎ ሲገመግሙት እስካሁን ከሚሰጡ አስተያየቶች አንጻር?
እንግዲህ ያው በሚዛን መልክ ብናየው ምናልባት ፖለቲከኞቹ ሊበልጡ ይችላሉ። እንግዲህ አንዳንድ ጊዜ የህግ ክፍተት በሚኖርበት ግልጽ ያለ ቁርጥ ያለ ነገር በማይኖርበት ጊዜ ከህግ ባለሙያዎችም አኳያ የተለያዩ ሀሳቦች ሊቀርቡ ይችላሉ። እንግዲህ የህግ ትርጉም የሚያስፈልገው ለዚህ ነው። ህግ በግልጽ ማንም ሰው በተለያየ መልክ ሊረዳው የሚችል ነገር ግን የምናቀርባቸው የተለያዩ አረዳዶች የራስ ትርጉሞች መጨረሻ ላይ በህግ የመተርጎም ስልጣን በተሰጠው ተቋም ፊት ቀርበው መዳኘት አለባቸው እና ይሄ ሆኗል በእኔ ግምት በዚህ ፕሮሰስ። እና አሁን ትልቁ ችግር በህግ የመዳኘት ስልጣን የተሰጠው ተቋም የሰጠውን ውሳኔ ባለመቀበል የሚደረጉ የቀጠሉ ሀሳቦች አሉ። በተለይ በክልል መንግስት ደረጃ እንደሚታወቀው የሚሰጡት ሀሳቦች ከዚህ አኳያ ነው እና የተለያዩ ሀሳቦች ስለሚነሱም የተለያዩ ክርክሮች ስለሚነሱም ነው ተርጓሚ የመጨረሻ ስልጣን ያለው ይሄ ነው ትክክለኛው መስመር ብሎ የሚተረጉም ተቋም በህግ የሚቀመጠው ለዚህ ነው። ምክንያቱም የተለያየ አመለካከት የተለያየ ጎራ በህግ ትርጉም ስለሚኖር ሁለቱም በተወሰነ ደረጃ ያሉ ይመስለኛል። ግን አሁን እንግዲህ እንደምናውቀው በክልል ተቋም ደረጃ የተወሰደውን እርምጃ ወይም የተሰጠውን ትርጉምና የተሰጠውን አቅጣጫ የማይቀበሉ የተለያዩ የፖለቲካ ተቋማት አሉ፣ በሀገር ውስጥም በውጭ ሀገርም። እና ሁለቱም አሉበት ብለን ማለት እንችላለን። ነገር ግን አይ ቲንክ ዴሞክራቲክ ሲስተም እና ሩል ኦፍ ሎው የህግ የበላይነት ባለበት ሲስተም በህገ መንግስት ህገ መንግስቱን የምንቀበል ከሆነ በህገ መንግስት የተሰጠው ትርጉም ስልጣን የተሰጠው ተቋም የሚሰጠው ትርጉም አስገዳጅ መሆን አለበት፣ መቀበል አለብን ባንፈልግም። በዚህ መልክ ነው ሩል ኦፍ ሎውን የህግ የበላይነትን ዴሞክራቲክ ሲስተምን የምናስቀጥለው። አንድ በዚህ መልክ ስልጣን የተሰጠው ተቋም የሚሰጠው ውሳኔ ሁላችንም ላያረካ ይችላል። ለዚህ ነው የፍርድ ቤት ክርክር ረቺና ተረቺ የሚኖረው። ነገር ግን ይሄ ተቋም የሰጠው ውሳኔ ከግል ለጊዜው ከሚያስከትለው ቅሬታ በላይ ለሀገር የሚሰጠው ጥቅም መታየት አለበት። ኔክስት ታይም አሸናፊዎች እኛ ልንሆን እንችላለን። በሌላ ጉዳይ አሁን የያዝነው አቋም ያልተቀባይነት ያላገኘው አካል በሌላ አውድ በሌላ ጉዳይ ይህንኑ ተቋም ሲጠቀም አሁን ያለውን ውሳኔ አክብሮ ይህንን ተቋም አክብሮ በሚንቀሳቀስበት ጊዜ ሌላ ተቀባይነት የሚያገኝ ውሳኔ በሂደት የሚፈጠር ነው እና ተቋምን አይ ቲንክ ማክበር ምንም አማራጭ የሌለው ጉዳይ ነው እና በዚህ ምርጫ መራዘም ምክንያት መንግስት ስልጣን አይኖረውም ከዚህ ጊዜ በኋላ የተባለ ሀገር የለም። የኢትዮጵያ የተለየ የሚሆንበት ምክንያት እንደው የሚያስገርም ነው። ምክንያቱም ብዙ ሀገሮች ምርጫን ለተለያየ ጊዜ አራዝመዋል። ነገር ግን ያ አገር ያ መንግስት ከዚህ ጊዜ በኋላ ተቀባይነት የለውም መፍረስ አለበት የሚል ክርክርን ተያዘበት አገር የለም በአሁኑ ሁኔታ። እና የእኛ አገር አይ ቲንክ ፖለቲከኞች ተቺዎችም ሚስ የሚያደርጉት በጣም ሲሪየስ ነገር ያለ ይመስለኛል። እና ከፍተኛውን ጉዳይ የሚጠቅመውን የሚያሻግረውን ሀሳብ ይዞ እሱን እየተመለከቱ ተቋማትን ማክበርና የተቋማትን ውሳኔዎች መቀበል ለሁላችንም የሚጠቅም ነው የሚል አስተያየት ነው ያለኝ። በዚሁ አጋጣሚ ይህን ሀሳቤን ለመግለጽ
በኢትዮጵያ ያጋጠመው የህገ መንግስት ክፍተትና የተሰጠው መፍትሄ መያያዝ ያለበት ከህግ ጋር ብቻ እንጂ ግለሰቦችን ከመውደድና ከመጥላት ጋር አይደለም ያሉት ደግሞ ሌላው የህግ ባለሙያ አቶ ኤርሚያስ የማነ ብርሃን ናቸው።
በመሰረት እንደዚህ አይነት ህጋዊ ነገሮች ህጋዊ መሰረት አላቸው የላቸውም ተብሎ የሚጠየቀው ህገ መንግስቱ ባስቀመጠው ስርዓትና አግባብ መሰረት የሚኖራቸው ጥያቄ የሚስተናገድበት አግባብ አለ፣ ሂደት አለ። ለምንድን ነው የማይኖረው ለምንድን ነው የሚኖረው የሚባለው እንኳን ኢሹ ቢኖረው በህገ መንግስቱ መሰረት ህጋዊ ጥያቄ ካለ ለፌዴሬሽን ምክር ቤት የህገ መንግስቱን ትርጉም ለሚሰጠው ማቅረብ ነው። ከዛ ውጪ በራስ ጉዳይ ዳኛ ሆነ ያልወደድከውን ወይም ደግሞ ያልፈለግከውን ሰውላ ስልጣን የለውም አለ የምትለው ነገር ብዙም ውሃ የሚቋጠር ነገር አይደለም። ማን ነው ዳኛው? ማን ነው የሚወስነው የሚለውን ነገር ማየት አለብን። ከዚህ አንጻር ሊባል ይችላል፣ ግን በየሰፈሩ ያውጀው ነገር አይደለም። መንግስት የለም ወይም መንግስት አለ የሚባለው ጉዳይ በመርህ ደረጃ የመንግስትን ስልጣንና አካላት በህገ መንግስት ትርጉም መሰረት የተሰጠ ውሳኔ ነው። ይህም የትም ያጋጥማል። ይህ እንደዚህ አይነት ነገር ለምሳሌ በአሁኑ ወቅት የአሜሪካው ፕሬዚዳንት ኮቪድ ተይዘው ሕክምና ላይ ናቸው። እንግዲህ እሳቸው መቀጠል ካልቻሉ ወይም በተለያየ መንገድ ህገ መንግስቱ ያስቀምጠው መንገድ አለ፣ ምክትሉ ይላል። ድንገት ምክትሉ ከሌለ ደግሞ ቀጣይ ማን ሰክሲድ ያደርገዋል የሚለውን ነው። ይህ እንግዲህ አካሄድ ነው።
አፈጉባኤው ሰክሲድ ያደርጋል፣
አፈጉባኤው ሰክሲድ ያደርጋል። ስለዚህ ትራምፕ ሆስፒታል ገብተዋል እና መንግስት የለም አትልም ወይም እንደዚህ አይነት ስርዓት ነው። እና ምርጫ በተመለከተ ህገ መንግስታዊ ስልጣን የተሰጠው አካል የወሰነው አለ። በዛ መሰረት ነው ነገሮች ሁሉ ስለሚደረጉ የዘንድሮ መስከረም 25/2013 ከቀድሞ መስከረም 25/2012 በሚያመጣው ውጤት በይዘቱ የሚቀይረው ነገር የለም። ይሄኛው ለየት የሚያደርገው የአሁኑ ስልጣን ላይ ያለው የስራ ዘመኑ ፓርላማው በህገ መንግስቱ መሰረት በተቋቋመ አካል እና ስልጣን በተሰጠው አካል በተሰጠ ብያኔና ትርጉም ነው። እንግዲህ የምታቀርበውን ጥያቄ ራስ ከሳሽ ራስ ዳኛ የምትሆንበት ከሆነ ይሄ ራሱ መሰረታዊ ከክርክርም እንጂ የሆነ አካሄድ ነው። ስለዚህ ምናልባት እንደዚህ አይነት ነገር የሚሉ አካላቶች የመንግስት በህብረተሰቡ ታማኝነት እንዲያጣ በህግ የተቋቋመ አካል ስራውን እንዳይሰራ እክልን ጉዳዮች በተለያዩ ህጎች በሀገራችንም ባሉ ህጎች የሚያስጠይቁ ናቸው። በመርህ ደረጃ በአጠቃላይ ጥያቄዎች ሲኖሩ ራስ ዳኛ ሆነ የምትወስነው አይደለም። ጥያቄው ቢኖርም ህጋዊ መሰረት የለውም። ጥያቄው የሚቀርብበት የሚስተናገድበት ስርዓት በዚህ አይነት መንገድ የለም ብለን የምትወስነው አይደለም።
ሰኔ 3 ቀን 2012 ባካሄደው ስብሰባ ነው የኢትዮጵያ የህዝብ ተወካዮች ምክር ቤት ምርጫው እንዲራዘም የወሰነው። ከሁለቱ የፌዴራል ምክር ቤቶች በተጨማሪ በየደረጃው ያሉ ምክር ቤቶችም ስራቸውን እንደሚቀጥሉ የፌዴሬሽን ምክር ቤት አስታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውና እንግዶቹን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። በባህር ዳር ከተማ ህገወጥ ናቸው በሚል ፈርሰው የነበሩ ቤቶች እንደገና እየተገነቡ መሆኑን አንዳንድ የከተማዋ ነዋሪዎች ገለጹ። የህገወጥ ቤቶች እንደገና መገንባት የጀመሩት የከተማዋ ከንቲባ ከኃላፊነት ከተነሱ በኋላ መሆኑን የተናገሩም አሉ። የባህር ዳር ከተማ አስተዳደር ምክትል ከንቲባ በበኩላቸው የህግ የበላይነቱን የማስከበር ስራ ከግለሰብ ጋር የተያያዘ አይደለም ብለዋል። አስቴር ምስጋናው ዝርዝር ይዛለች።
ከጊዜ ወደ ጊዜ እየተስፋፋ የመጣውን የህገ ወጥ ቤቶች ግንባታ ለመቆጣጠር የባህር ዳር ከተማ አስተዳደር ባለፈው ዓመት መሬት ላይ የወረደ ስራ መስራቱን አንዳንድ የከተማዋ ነዋሪዎች ይናገራሉ። ተስፋ ሰጪ ሆኖ የታየው የህግ የበላይነትን የማስከበር ስራ ግን አልቀጠለም። ህገ ወጥ ቤቶች ተመልሰው እየተገነቡ ነው ባይ ናቸው።
ግዛቸው ጥላሁን እባላለሁ። መኖረው እዚህ ባህር ዳር ከተማ ውስጥ ነው። ተወልጄ ያደግኩትም እዚሁ ባህር ዳር ነው። አካባቢው በጣም እየተበላሸ ነው። ወደ ቀበሌ 16 አልፎ አልፎ ያሉ ቦታዎች ራሱ ወደ ቀድሞ ህገ ወጥ ግንባታ የተሸጋገረበት ሁኔታ ትመለከቻለች። ተፈርሶ የነበሩ የጥላ ሼዶች ራሱ እየተሰሩ መሆኑን አልፎ አልፎ ታስተውያለሽ። ትንሽ ቢቆይ ይሄ ህገወጥ ግንባታ ወደ ቀደመው ባህር ዳር ወደዚያ ወደምታስጠላበት ሁኔታ ትመለሳለች ብዬ አስባለሁ።
አቶ ከበደ በላይ የተባሉ ሌላው የከተማዋ ነዋሪም ተመሳሳይ ሀሳብ አንጸባርቀዋል።
ህገወጥ ብቻ ሳይሆን ህጋዊ ሰዎች ሆነው 100 ካሬ 200 ካሬ እያላቸው እያስፋፉ ባዶ ቦታዎችን ግንባታ እየገነቡ ለተለያዩ ስራ ሲያውሉ የነበሩ ህብረተሰብ ክፍሎች እነሱ በሙሉ እንዲጸዱና እንዲስተካከሉ ማድረግ በጀመሩበት ሁኔታ ዙሪያውም ያሉ ህገወጥ ግንባታዎች ወደኛ ይመጣል በሚል አቁመው ነበር። ከዛም በኋላ ያው በርካታ ግንባታዎች እንዲፈርሱ ተደርጓል። ብዙዎቹ እየተገነቡ ነው። የፈረሱት ደግሞ የፈረሱት ብቻ ሳይሆኑ አዳዲስ ቤቶችንም አሁን እያየን ነው እና ይሄ በጣም ትልቅ የመዋቅራዊ ችግር ነው የሚመስለኝ።
ሁለቱ አስተያየት ሰጪዎቹ እንደሚያምኑት ለህገ ወጥ ቤቶች ግንባታ ተመልሶ ማንሰራራት ምክንያቱ የተቀዳሚ ከንቲባው ከኃላፊነት መነሳት ነው ባይ ናቸው።
የፈረሰብን ሰዎች ደስ ብሎን አጨብጭበናል። ለምን ሲባል ባህር ዳር ከተማችን ወደ ውበቷ ለመመለስ የሚሰራ ፕሮጀክት ወይም ስራ መሆኑን ስላወቅን ነው እና እውነት ለመናገር የእሳቸው መቅረት በጣም አጠያቂ ይመስለኛል። ለመልካሙ ስራቸው የሚያስቀጥል ሌላ ኦፖርቹኒቲ ሊሰጣቸው ሲገባ ያድል የተሰጣቸው መስሎ አይሰማኝ።
መንግስት ምን ማድረግ ነው የነበረበት?
አንደኛ እድል ሊሰጣቸው ይገባል ብዬ አምናለሁ። ሁለተኛ መንግስት ስራው ላይ መርህ ስላለው ያን መርህ ተከትሎ አንደኛ የጽሁፍ ማስጠንቀቂያ ይሰጣል። ሁለተኛ በቅርበት ማመካከር፣ ማነጋገር ምክንያቱንም መረዳት ያስፈልጋል። በማስጠንቀቂያ ራሱ ሌላ ሁለተኛ እድል መስጠት ይገባል ብዬ አስባለሁ እና ትንሽ ነገሩ የቸኮሌ ነው።
እኛ የምንጠብቅ የነበረው እሳቸው ይህንን አሰራር ሲዘረጉ በእቅድ በፕሮግራምና ቢያንስ በአጭር በረጅም ጊዜና በመካከለኛ ጊዜ መፈጸም የሚገባው የክትትልና የቁጥጥር ስራ ይሰራል። ለዛም የተደራጀ እና የተዘጋጀ የሰው ኃይልም አስተዳደራዊ ግብአት ይኖራል ብለን ነበር የምንጠብቀው። አሁን ግን እሳቸው ቀሩ በተባለ በመጀመሪያው ቀን ወደ ህገወጥ ግንባታ ከተገባ ሌላ ምንም ሊባል አይችልም። እሳቸው ብቻ ነበሩ ማለት ነው። ከተማ አስተዳደሩ ላይ እሳቸውን ተከትሎ ሲሰሩ የነበሩ እሳቸውን ተከትለው የህገ ወጥ ግንባታውን እንከታተላለን እናስፈጽማለን ሲሉ የነበሩ ሰዎች ዛሬ እሳቸው በወጡበት በጣም በአጭር ቀናት ውስጥ እንዲህ አይነት ግንባታዎች ሲገነቡ ቆመው እያዩ ከሆነ የአንድ ሰው ስራ ነበር ማለት ነው። የከተማ አስተዳደሩ ስራ እየተሰራ ያለው
በትውልድ ኢትዮጵያዊ በዜግነት አሜሪካዊ የሆኑት ዶክተር መሀሪ ታደሰ ለ10 ወራት ያህል ከተማዋን በከንቲባነት አገልግለዋል። በቅርቡ ግን ቤተሰብ ለመጠየቅ ወደ አሜሪካ ከሄዱ በኋላ በሰዓቱ አልተመለሱም በሚል ከኃላፊነት መነሳታቸው ታውቋል። የእሳቸውን ከኃላፊነት መነሳት እንደሰሙ ቅሬታቸውን የገለጹ አንዳንድ የባህር ዳር ከተማ ነዋሪዎችም ነበሩ።
ተስፋ የሌላት ከተማ ተስፋ እያገኘች እንደሆነ አመራር ሲለወጥ የአመለካከት ለውጥ ሲኖር ደግሞ መሬት የነካ ስራ መስራት እንደሚቻል እማኝ ሆነው የክልላችን የብልጽግና ኃላፊ የሆኑት አቶ አገኘም ሲናገሩ ሰምቻለሁ። በምክትል ርዕሰ መስተዳደር ደግሞ የከተማ ልማት አቶ ዶክተር ሰይድ ይመስለኛል ሲናገሩ ሰምቻለሁ። ተስፋ ሰጪ አካሄዶች እያሉ ሆኑን እየታየ ለማባረር ፈጣን መሆናቸው፣ እሱም ሳያንስ ደግሞ በቦታቸው ሰው ለመተካት አሁንም የሚሰማ ወሬ አለ። ይሄ እየተደረገ ከሆነ እኔ መንግስት ቆም ብሎ ማሰብ ይችል ጥሩ ነው።
ሰውየው ፈቃድ ወጡ ተባለ። ፈቃድ ሲወጣ አንድ የመንግስት ሰራተኛ አይደለም በተሿሚና በትልቅ ውሳኔ ሰጪ ይቅርና በተራ ሰራተኛ እንኳን ውክልና ተሰጥቶ የሚሰሩ ስራዎችን አንድ ሁለት ሶስት ተሰርተው ይጠብቁኝ ተብሎ ከሄደም በኋላ ደግሞ ኃላፊ በአብዛኛው የሚጠበቀው ምንድነው ባለበት ቦታ ሆኖ ስራዎችን ይሄንን ስሩ ይሄንን እየሰራችሁ ከሆነ በዚህ መንገድ አስተካክሉ ይሄንን ቀጥሉ ብሎ ክትትልም መኖር አለበት። እሳቸው ወጡ የተባለው በጣም ከፍተኛ እንቅስቃሴና ከፍተኛ የህግ ማስከበር ስራዎች በሚሰሩበት ሰዓት መውጣታቸው ለኔ ብዙም እንትን አልተሰማኝም።
የክልሉ መንግስት እንዲህ አይነት የተማረና የሰለጠነ ሰው እውቀቴን ጉልበቴን ለሀገሬ አፈሳለሁ ብሎ ሲመጣ በምን አይነት መንገድ ነበር ማስተናገድስ የነበረበት?
በሁለቱ መካከል የመናበብ ችግር አለ ብዬ አስባለሁ። የባህር ዳር ከተማ 90% የሚሆነው እሳቸውን ይደግፋል። አፍርሱ ሲባል ግብረ ኃይል ሳይሆን የሚያፈርስ የነበረው ራሱ ህብረተሰቡ ነው። በከተማ አስተዳደር ውስጥ የግል ኪሳቸውን ብቻ ለመሙላት ጥረት በሚያደርጉ ኃይሎች እንደተሞላ ግልጽ ነው። ይህንን መታገል የምንችልበት አንድ ቀዳዳ እሳቸው ነበሩ። እሳቸው ቢኖሩ ለህዝብ እየተገለጸ ህዝቡ የጋራ ድጋፍ እየሰጠ እሳቸው ጋራ ማደግ የምንችልበትን እድል እያጣን መሆኑ ይታየኛል። ይህንን የክልሉን መንግስት ህብረተሰቡም ልንቃወመውና ወደ ትክክለኛው መስመር እንዲመጣ ልናደርገው የሚገባ ነው የሚያስበው። በጣም ፈጥኗል።
በጉዳዩ ላይ የባህር ዳር ከተማ አስተዳደር ምክትል ከንቲባ አቶ አማር አለሙን አነጋግሬያለሁ። አቶ አማርን ህገ ወጥ ቤቶችን ግንባታ ለማፍረስ 3 ደረጃዎች ተቀምጦ እንደነበር ይናገራሉ። የመጀመሪያው ምዕራፍ ከተጠናቀቀ በኋላ ወደ ሁለተኛው ምዕራፍ ለመሸጋገር የኮሮና ቫይረስ መከሰትና ከዛም ቀጥሎ ደግሞ የክረምቱ መግባት ጋር ተያይዞ እንደቆመ ይናገራሉ። በቅርቡ 3 ሁለተኛው ምዕራፍ እንደሚጀምርም ገልጸዋል።
አንዳንዱ አቁመውታል፣ ከዚህ በኋላ ያፈርሱ፣ ስለዚህ መልሰን እንገንባ እያለ እኔ ፕራክቲስ 3 ቤቶች የተገነባሉ። ይሄንን እድል ማን ይጠቀምበታል? የመሬት ደላላው ከዚህ በኋላ ስለማይፈርስ ግዙ እና ስሩ እያለ ያራግበዋል። ከረቡ ጀምሮ ይቀጥላል። ማን ነው የሚቀጥለው? ደረጃ 2 ማፍረስ። ባህር ዳር ከተማ አስተዳደር ላይ ይህንን ህገ ወጥነትን ስናፈርስ፣ የህግ የበላይነትን ስናረጋግጥ በአንድ ሰው ስትንፈስ አይደለም ስራ በጋራ ቀርን፣ በጋራ ተመካከርን፣ ስራውን ተከፋፍለን መራ ነው። በዚያ መንገድ ይቀጥል ነው። ስለዚህ አንድ ሰው ስለጎደለ ተግባሩ ይጎላል ማለት ይትክክላል። በነገራችን ላይ እውነቱን እንነጋገር ከተባለ እቅዱን በማቀድም እቅዱን ወረንደሽ በመስጠትም ከዚያ በኋላ በመገምገምም ማን ነበር የተሳተፈ ብሎ ማየት ሚዲያውን ማየት በቂ ነው። ከሌ መጣ ከሌ ሄደ በሚል ስራ አይቆም። ሲስተሙን የሚሰራ በኮሚቴ የተሰራ ስራ ቶታል።
ተቀዳሚ ከንቲባው ከኃላፊነት የተነሱበትን ምክንያት ደግሞ ምክትል ከንቲባው አቶ አማረ እንደሚከተለው አብራርተዋል።
ዶክተር መሀሪ እዚህ ከተማ ላይ ሲሰሩ ያለምን ወከባ ስራ እንዲሰሩ ተቀብለናቸዋል። እረፍት አሜሪካ ሄደዋል። 3 ወር ሊሞራው ትንሽ ቀን ሲቀራቸው ድረስ አልተመለሱ። ባለመመለሳቸው ምክንያት ተደጋጋሚ እንዲመለሱ ጥያቄ አቅርቦላቸዋል። የክልሉ መንግስት ባለመምጠታቸው ከዚህ በኋላ በ3 ወር ውስጥ ያለፈው ነገር ብዙ ስለሆነ በዚያ መንገድ ያው ሌላ አመራር መሾም አለብን፣ እሳቸው እናቋርጥ ብሎ ያቋረጠ መሆኑን የተገለጸልኝ
ተቀዳሚ ከንቲባ ዶክተር መሀሪ ታደሰ በበኩላቸው ከኃላፊነት የተነሱበትን ምክንያት ሰሞኑን በፌስቡክ ገጻቸው አብራርተዋል። እረፍት ጠይቀው ለቤተሰብ ጥያቃ ወደ አሜሪካ መሄዳቸውን በቅድሚያ አስታውሰዋል። በዚያ ሆነው ቪዛ ለማስመታት ያደረጉት ጥረት ጊዜ መፍጀቱንም ጠቁመዋል። በኮሮና ቫይረስ ምክንያት የኢሚግሬሽን ጉዳዮች ውስጥ በሙሉ ጊዜ የሚሰራ ሰራተኛ አለመኖሩ ለቪዛ ሂደት አለመፍጠን ምክንያት መሆኑንም ጠቁመዋል። ይህንን ተከትሎ በስራ ገበታቸው ላይ ለ2 ወር ከ11 ቀን ባለመገኘታቸው ከኃላፊነታቸው እንዲነሱ መወሰኑን መስማታቸውን ገልጸዋል። በአሜሪካ ቆይታቸው ግን የባህር ዳር ከተማ ተወላጆችን በመሰብሰብ ስለ ከተማዋ እድገት መወያየታቸውን እንዲሁም የህትማማች ከተሞችን ግንኙነት የሚያጠናክር ስራ ከእረፍታቸው ጎን ለጎን እየሰሩ መቆየታቸውን ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው አመስግነን ለዛሬ ወደ ያዝነው የመጨረሻ ዘገባ እንለፍ። የኢትዮጵያ የቀን አቆጣጠርና የአመቱ ወቅቶች አጠራረን በተመለከተ ንጉሴ አክሊሉ አጠር ያለ ዝግጅት አለው።
ትናንት መስከረም ጠባ፣ ዛሬ ደግሞ የአበባና የፍሬ ወቅት የሆነው መጸው ገባ። አንዳንዶች መጸውን ጸደይ እያሉ በጸደይ ወቅት በአበባ ወቅት ያሉ መስሏቸው ጸደይ ጸደይ እያሉ ዘፍነዋል። ትክክለኛው ግን መጸው ነው። መጸው የአበባና የፍሬ ወቅት ሲሆን የጀመርነው ማለት ነው። ጸደይ ደግሞ የበልግ ወቅት ነው፣ ከመጋቢት 26 እስከ ሰኔ 25 ያለው ማለት ነው። ዘንድሮ ግን የመንግስት መገናኛ ብዙሃን ለምሳሌ አሁን በቅርቡ በኢሬቻ በዓል ላይ ሲተላለፍ በሰማነው መልእክት ውስጥ ጸደይ ማለት ቀርቶ መጸው መጸው እየተባለ ትክክለኛው መልእክት ሲተላለፍ ስለነበረ የባህር ሐሳብ ምሁራን በዚህ በኩል ደስ ተሰኝተዋል። አቆጣጣራችን በኢትዮጵያ ስለሆነ ወቅትን ከፈረንጆች እንደገና ደግሞ አቆጣጣሩን ከኛ ሊሆን ስለማይገባ ይህ ወቅት ምንጊዜም ቢሆን ከመስከረም 26 እስከ ታህሳስ 25 ያለው ወቅት ወይም ክፍለ ዘመን የአመቱ አንዱ ክፍል መጸው ያበባና የፍሬ ወቅት ነው። የባህር ሐሳብ መምህሩ ጋዜጠኛ ሄኖክ ያሬድ
መስከረም 26 የሚገባው ዘመነ መጸው መከር ቀውዒ ቆ ይለዋል የአበባ ወቅት ነው። መጸው አበባ አበባ ያዘን ቢዘረዝር ሊያፈራ ደበበ ብሎ ነው የሚገልጸው። መስከረም 25 መስከረም 25 ደግሞ ቀንና ሌሊት እኩል 12 ሰዓት የሚሆኑበት ሪና ማዓልት ወሌሊት ነው። መስከረም 25 ማግስት መጸው ይገባል። ጸደይ ይያሉ አለቦታው ይደነግሩዋል ያለውቀት ዘፈኑበትም ሰላይም ሰለውበት ይሄ አዲስ አበባ ከንቲባ በትክክል ተቀሰውታል። ሪቻርድ አስመልክቶ መልእክት ያስተላልፉ ጠቅላይ ሚኒስትሩም ደግሞ ወደ ጸደይ ያዘነበሉ ግን አይደለም እንግዲህ ሳቸው የሎሬት ጸጋዬ ገብረ መድን አድናቂም ስለሆኑ እንደ ደራሲም የስነጽሁፍ ሰውም ስለሆኑ ጸጋዬንም ስለሚያደንቁ በራ የመስቀል ደመራ ጸደይ አረብቦ ብሎ የጻፈውን ስለተከተሉ ጸደያል። ግን አይደለም ጸጋዬ ግን በኋላ አስተካክሏል። አንድ ኢልማ አባገዳ የሚል አንድ በሲዲ በተሰራጨው ግጥሙ ላይ መጸውን አምጥቷል።
በዚህ አመት በተለይ ኢሬቻን አስመልክቶ በተላለፉ መልእክቶች ላይ መጸው ተብሎ ትክክለኛው አባባል መገለጹን የባህር ሐሳብ ምሁራን ይናገራሉ። በመንግስት መገናኛ ብዙሃን ከተላለፉት መልእክቶች አንዱን ላሰማችሁ።
በኦሮሞ ህዝብ ባህል መሰረት ኢሬቻ የሚከበረው ዝናብን፣ ሰላምን፣ ምርትና የትውልድን ቀጣይነት የሚሰጥ ፈጣሪ ዋቃን ለማመስገን ነው። በዝናባማው ክረምት በጅረቶችና ወንዞች መሙላት ምክንያት ተቆራርጠው የነበሩ ቤተዘመዶች የሚገናኙበት በዓል ነው። የጅረቶችና ወንዞች መጉደል ብሎም በጨለማ የሚመሰለው የክረምት ወራት አልፎ በብርሃናማው የመጸው ወቅት መተካት የመከራና የችግር ጊዜያትን በማለፍ አዲስ ብሩህ ተስፋን በመሰነቅ ይመሰላል።
እናመሰግናለን። እንግዲህ እንዲህ እየተራረምን እርስ በርሳችን እየተማማርን ሁኔታዎችን ሁሉ እያስተካከልን መሄድ እጅግ ጥሩ መሆኑን እያሳሰብኩ የዛሬ ዝግጅቴን በዚሁ ላብቃ።
ንጉሴ አክሊሉን ለዘገባው እናመሰግናለን። ዝግጅታችን ለዛሬ ተጠናቀቀ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። ከእኛ ጋር ስላመሻችሁ እናመሰግናለን። ሰላም፣ በደህና ደሩ።
Yenya kal yeunesh mana wotsin shalle anje tinalbe yaut tinle shalle Yeah. የኔነትሽ ገዛ
Yeah, I'm a. 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 Yeah, I'm